የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ። የዛሬ ህዳር 6 2011 ዓ.ም ምሽት ዝግጅቶቻችንን እናስተዋውቃችሁ።
የፌዴራል ጠቅላይ አቃቢ ህግ በሰብአዊ መብት ጥሰትና በሙስና የተጠረጠራቸውን ከፍተኛ የመንግስት ኃላፊዎች በቁጥጥር ስር ማዋል መቀጠሉን አስታወቀ።
የቀድሞ የብሔራዊ መረጃ ደህንነት አገልግሎት ምክትል ኃላፊና የፌዴራል ፖሊስ ኮሚሽን ጀነራል የነበሩ አቶ ያሬድ ዘሪሁን ኢትዮጵያ በኬንያ በኩል አድርጎ ለመሸሽ በሚያደርገው ሙከራ ላይ በዱከም ከተማ ተይዞ የመጣበት ሁኔታ ነው አለው።
የፌዴራል ጠቅላይ አቃቢ ህግ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ዝናቡ ተኑ ናቸው። በዘገባችን ይዘናቸው እንመለሳለን።
በሌላ ዘገባችን ደግሞ የብረታ ብረት ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዳይሬክተር ጀነራል ክንፈ መንግስት የመደበላቸውን መከላከያ ጠበቃ በማንሳት በራሳቸው ጠበቃ እንዲያቆሙ ብይን ሰጠ። ዘገባ አለን።
ፖሊስ በቀድሞ የሶማሌ ክልል ፕሬዝዳንት አቶ አብዲ መሐመድ ዑመር የምርመራ መዝገብ በጅምላ ተቀበሩ የተባሉ ከ200 በላይ ግለሰቦችን አስክሬን ለማግኘት ምርመራ እያደረኩ ነው አለ። ዘገባ አለ።
ሌሎች ዘገባዎችንም ይዘንላችኋል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰናል። በቅርቡ ቱርክ ኢስታንቡል ከተማ በሚገኘው የሳውዲ አረቢያ ቆንስላ ጋዜጠኛ ጃማል ሐሾጊ የገደሉ ተብለው የተጠረጠሩት 5 ሰዎች የሞት ቅጣት እንዲፈረድባቸው የሳውዲ አረቢያ አቃቢ ሕግ ጠየቁ። የዋሽንግተን ፖስት ጋዜጣ አምደኛና የሳውዲው አልጋ ወራሽ ልዑል መሐመድ ቢን ሳልማን ነቃፊ የነበረው ሐሾጊ ባለፈው እንደ አውሮፓውያን አቆጣጠር ጥቅምት 2 ሳውዲው ቆንስላ ውስጥ መገደሉ ይታወሳል። ዛሬ የአቃቢ ሕጉ ጽህፈት ቤት ቃል አቀባይ በሰጡት መግለጫ ሐሾጊን የሚገድል መርስ በመርፌ ወግተውት ሲሞት አስክሬኑን ቆራርጠውታል ብለዋል። ሐሾጊ ቆንስላው ከገባ በኋላ ደብዛው የጠፋው ጋዜጠኛው ምን እንደሆነ የሳውዲ መንግስት የተለያየ መግለጫ ሲሰጥ ቆይቷል። አንዴ ከቆንስላው ራሱን ወጥቶ ሄዷል፣ አንዴ ድብደባ ተከስቶ በዚህ መሀል ህይወቱ አልፏል፣ ጋዜጠኞች በራሳቸው ተነሳስተው ገድለውታል ሲል ቆይቷል። አቃቢ ህግ የሞት ቅጣት እንዲበየንባቸው የጠየቀው ሐሾጊ እንዲገደል ትዕዛዝ በሰጡና ወንጀሉን በፈጸሙ ተከሳሾች ላይ መሆኑን ገልጾ ሌሎች ከወንጀሉ በተያያዘ የተከሰሱ 6 ሰዎች ደግሞ እንደየአግባቡ ቅጣት እንዲበየንባቸው ጠይቀናል ብለዋል። ሳውዲ ቱርክን በግድያው ጉዳይ ያሏትን ማስረጃዎችና ሌሎችን መረጃዎች በመስጠት እንድትረዳት ጠቁማለች። ቱርክ ቀስ እያለች ስለ ጉዳዩ ያላትን መግለጫ ይፋ እያደረገች መሆኗ ይስተዋላል። የቱርክ ፕሬዝዳንት ሬቼፕ ታይፕ ኤርዶዋን ግደሉ የሚለው ትዕዛዝ የተሰጠው በእጅግ ከፍተኛ የሳውዲ መንግስት ባለስልጣናት ደረጃ ነው ማለታቸው ይታወሳል። የሳውዲ ባለስልጣናት የአልጋ ወራሽ ሳልማን እጅ የለበት በማለትም አስተባብለዋል። በሌላ ዜና አፍጋኒስታን ውስጥ ታሊባን እንደገና ጥቃት አደረሰ። በዛሬው ጥቃት ከኢራን ጋር በሚያዋስነው በምዕራባዊው ፋራህ ክፍለ ሀገር ባደረሰው ጥቃት ከ40 የሚበልጡ የመንግስቱን ወታደሮች ገድሏል። የሚበዙት ወታደሮች የተገደሉት ሌሊቱን ታጣቂዎች በፖሊስ ጣቢያ ላይ ከፍተኛ ጥቃት በከፈቱበት ባላ ቡሉክ በሚባል ወረዳ መሆኑ ተገልጿል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እናልፋለን። የቀድሞ የብሔራዊ መረጃና ደህንነት አገልግሎት ምክትል ኃላፊና የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል አቶ ያሬድ ዘሪሁን ዛሬ ፍርድ ቤት መቅረባቸው ታውቋል። ተጠርጣሪው አቶ ያሬድ ዘሪሁን ትላንት ሌሊት 5 ሰዓት ላይ በዱከም ከተማ ኮቤት በተባለ ሆቴል ውስጥ በቁጥጥር ስር ውለው ዛሬ አዲስ አበባ መግባታቸውን አቃቤ ሕግ አስታውቋል። ዘጋቢያችን እስክንድር ፍሬው የፌዴራል ጠቅላይ አቃቤ ሕግ የህዝብ ግንኙነት የሆኑትን አቶ ዝናቡ ተኑን አነጋግሯል።
ያው የባለፈዎቹ የጠቅላይ አቃቤ ሕጉም በዝርዝር መግለጫ ሰጥቷል። ይህንን መግለጫ ተከትሎም በርካታ ስራ እየተሰራ ነው የሚገኘው። በዚህ መሰረት ትላንትና ማታ የቀድሞ የብሔራዊ መረጃ ደህንነት አገልግሎት ምክትል ኃላፊና የፌዴራል ፖሊስ ኮሚሽን ጀኔራል የነበሩ አቶ ያሬድ ዘሪሁን ከኢትዮጵያ በኬንያ በኩል አድርጎ ለመሸሽ በሚያደርገው ሙከራ ላይ በዱከም ከተማ ተይዞ የመጣበት ሁኔታ ነው አለው። ከዚሁ ጋር ተያይዘው ሌላው የሙስና ወንጀል ስራውን የሚያጠኑትን ባለሙያዎች ላይ ዛቻና ማስፈራሪያ እንደውም የአቃቤ ሕጉን ስራ በማደናቀፍና በማወቅ ረገድ የኢትዮ ቴሌኮም የሴኩሪቲ ዲቪዥን ኃላፊ ኮሎኔል ጉደታ ኦላና እንደዚሁ በቁጥጥር ስር ያዋሉበት ሁኔታ ነው አለው።
63 የሚል ነበር አቶ ዝናቡ መጀመሪያ ጠቅላይ አቃቤ ሕግ እርሶም እንዳሉት መግለጫ ሲሰጡ ከትናንት በስቲያ። አሁን በአጠቃላይ ቁጥሩ ስንት ደረሰ ማለት ይቻላል? በሁለቱም መንገድ
አሁን ቁጭ ብዬ መቁጠር እችላለሁ፣ ግን ያ በየጊዜው ይህ ስራ እየተሰራ ስለሆነ ቁጥሩ ከባለፈው የሚጨምር ነው የሚሆነው። ዝርዝር እስከ መጨረሻ ምን ያህል ይሆናለሁ የምለው የመጨረሻው ደረጃ ቁጥሮቹ ሲያልቅ እሱን በዝርዝር የምንገልጸው ነው የሚሆነው። ግን ከባለፈው ጠቅላይ አቃቤ ሕጉም ከገለጹበት ጊዜ በኋላ እንደዚሁ በየጊዜው እየጨመረ ያለበት ሁኔታ ነው አለ።
በከፍተኛ ኃላፊነት ላይ የነበሩ በሁለቱም ሜቴክ ጋር በተያያዘም ከደህንነቱ መስሪያ ቤቱ ጋር በተያያዘ ሰዎች በቁጥጥር ስር ያሉ አሉ፣ እስከምን ድረስ ነው መንግስት ሊሄድ ያሰበው በሚል ከህብረተሰቡ የሚነሱ ጥያቄዎች አሉና ምንድን ነው ከዚህ አንጻር የእርስዎ ምላሽ?
አክቹዋሊ ባለፈውም ጠቅላይ አቃቤ ሕጉ በዝርዝር አስቀምጦታል። አሁን በመጀመሪያ ዙር እንደዚሁ ቁጥጥር ስር የዋሉ ተጠርጣሪዎችም አሉ፣ እንደዚያም ያልተያዙ ተጠርጣሪዎችም አሉ። እነዚህ በየጊዜው እየተለዩ በተጠናው እና በጥንቃቄ እየተለዩ በቁጥጥር ስር የሚሆንበት ሁኔታ ነው አለው እና ይሄ በሂደት ያለ ስለሆነ እዚህ ላይ የቀረ ይሄኛው ሰው ቀርቶናል፣ ይሄኛው ደግሞ አብቅተናል የምል አሁን ለጊዜው የተለየ መረጃ የለንም።
ስለዚህ በአሁኑ ሰዓት በክስ መዝገባችሁ ላይ የሌሉ ግን ወደፊት ሊካተቱ የሚችሉ ሰዎች አሉ ማለት ይቻላል?
የተጀመረው ስራ ለጊዜው እዚህ ጋር ደርሷል የምል በወደፊት በሚኖሩ መድረኮች ላይ የሚገለጸው ነው። ግን ስራው እየተሰራ ስለሆነ ዝርዝር መግለጫዎችን በኋላ ብንሰጥሩ ነው የሚሆነው።
አቶ ዝናቡ ቱኑ የፌዴራል ጠቅላይ አቃቤ ሕግ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ስለሰጡኝ ቃለ ምልልስ በጣም አመሰግናለሁ።
በጣም አመሰግናለሁ።
እስክንድር ፍሬውን ለዘገባው እናመሰግናለን። በሌላ በኩል የብረታ ብረት ኢንጂነሪንግ ወይም ሜቴክ የቀድሞ ጄኔራል ዳይሬክተር ክንፈ መንግስት የመደበላቸውን መከላከያ ጠበቃ በማንሳት በራሳቸው ጠበቃ እንዲያቆሙ ብይን ሰጥቷል። የዛሬውን የፍርድ ሂደት የተከታተለው መለስካቸው አምሃ ሪፖርት እያጠናቀረ ነው፣ አልደረሰለትም። ነገር ግን የፍርድ ቤት ውሎውን በተመለከተ አጠር ያለ ማብራሪያ ሰጥቶን ነበር። እንግዲህ ከሱ ማብራሪያ የወሰድኩትንና የፍርድ ቤት ውሎውን በተመለከተ የነገረን ነው ለአድማጮች የምናቀርብላችሁ። እንግዲህ ትላንትና እንደምታስታውሱት በዘገብነው መሰረት ሜጀር ጄኔራል ክንፈ ዳኘውና ሌሎች ተጠርጣሪዎች ፍርድ ቤት ቀርበው ፖሊስ ተጨማሪ የምርመራ ጊዜ እንደሚፈልግ ሲጠይቅ አብዛኞቹ በተለይም ደግሞ ሁለቱ መንግስት ጠበቃ እንዲያቆምላቸው መጠየቃቸው ይታወሳል። ፍርድ ቤቱ መንግስት ጠበቃ ያቆምላቸው ሲል ለዛሬ ቀጠሮ ሰጥቶ ነበረ። ነገር ግን የመርማሪ ፖሊሱ ይህንን በመቃወም በዛሬው ዕለት መቃወሚያውን አቅርቧል። ባቀረበው መቃወሚያ ደግሞ ሜጀር ጄኔራል ክንፈ ዳኘው ገቢዬ በጡረታ የማገኘው 4000 ብር ብቻ ነው፣ በዚህ ደግሞ ጠበቃ ላቆም አልችልም የሚል ነበር። መርማሪ ፖሊሱ ግን ለፌዴራል የጸረ ሙስናና ስነ ምግባር ኮሚሽን ያስመዘገቡትን ሀብት ይዞ መጥቷል። ይህም 80000 ብር የሚያወጣ ተሽከርካሪና ቢሾፍቱ ከተማ ላይ መኖሪያ ቤት እንደዚሁም ደግሞ የአክሲዮን ድርሻ አላቸው የሚል ማስረጃ እንዳለው ለፍርድ ቤቱ አሳይቷል። በተጨማሪም ደግሞ በአዋሽ ባንክ ህዳር 5 ቀን 2011 ዓ.ም ድረስ ያላቸው ተቀማጭ ሂሳብ ነው ያለውን አቅርቧል። ከዚህ ውስጥም በፈረንጆች አቆጣጠር ከ20/10/2018 ጀምሮ 100000 ብር አስገብተው 100000 ብር ደግሞ በ29/10/2018 አውጥተዋል። ስለዚህ ይህ እንደውም የንብረት ሽሽት ሲያደርጉ እንደነበረ ማሳየ ነውና በራሳቸው ገንዘብ ከፍለው ጠበቃ ማቆም ይችላሉ የሚል መከራከሪያ ነበር ያቀረበው። ፍርድ ቤቱም የግራ ቀኙን ክርክር ካዳመጠና ማስረጃዎቹን ከመረመረ በኋላ ጄኔራሉ በራሳቸው ጠበቃ አቁመው እንዲከራከሩ የሚል ብይን ሰጥቷል። በሌላ በኩል ደግሞ ተጠርጣሪው ቤተሰቦች የመጥተው እንዲመለከቱልኝ ይፈቀድልኝ የሚል ጥያቄ አቅርበው ነበረ። ፍርድ ቤቱም ቤተሰቦቻቸው እንዲጠይቋቸው ፈቅዷል። ከዚሁ ጋር በተያያዘ ተከሳ የምትገኘው የቀድሞ የኢትዮጵያ ቴሌቪዥን ጋዜጠኛ ፍጹሜ ሽጥላ ጥያቄ አቅርባለች። መንግስት ተከላካይ ጠበቃ ያቁምልኝ፣ ጠበቃ ማቆም አልችልም የሚል ፍርድ ቤቱን ፈቅዶ ተከላካይ ጠበቃ ቆሞላታል። ፖሊስ ለፍርድ ቤት እንዳብራራው የቀድሞ የኢትዮጵያ ቴሌቪዥን ጋዜጠኛ የሆነችው ፍጹም ንብረት ለፍጹም ኢንተርቴንመንት ለተባለ ድርጅት ባልተገባ ጥያቄ ወደ 1 ሚሊዮን የሚጠጋ ገንዘብ፣ የህዝብ ገንዘብ ተሰጥቷታል። ይህም ባልተገባ መልኩ የተደረገ ስለሆነ የጠረጠርኳት ይህንን ወንጀል ፈጽማለች በሚል ነው ብሏል። ተጠርጣሪዋ በስፖንሰርሺፕ ያገኘሁት ገንዘብ ህጋዊ ነው፣ ይህም በወንጀል አያስጠይቀኝም፣ አራስ በመሆኔም ጉዳዩን ውጭ ሆኜ እንድከታተል ይፈቀድልኝ ስትል ለፍርድ ቤቱ ጠይቃለች። እንደዚሁም ደግሞ ሌላ ተጠርጣሪ ትዕግስት ታደሰ የምትባል የህብረት ማኒፋክቸሪንግ እና የኢንዱስትሪ ዘርፍ ኃላፊ ከሆነ በቁጥጥር ስር ካልዋለ ተጠርጣሪ ጋር ተመሳጥራ ያልተገባ ጥቅምና ትርፍ አግኝታለች፣ የህዝብን ገንዘብ ደግሞ ተቀብለው ተሰውረዋል ሲል ነበር ፖሊስ ያቀረበው። በምርመራ ወቅትም ከተጠርጣሪዋ ቤት መኪናና ሊብሬ ካርታ ተገኝቷል ብሏል ፖሊስ። ከዚህ ባለፈም ገና በማስረጃ የሚረጋገጥ በርካታ ንብረት ሰውረዋል ሲል ፖሊስ ለፍርድ ቤት አቅርቧል። እንግዲህ ተጠርጣሪዋ ወይዘሪት ትግስትም በዛሬው ዕለት ለችሎት እንደተናገረችው ከመለስካቸው አምሃ ያገኘነውን ዘገባ ነው እንግዲህ እንዳለ የምናቀርብላችሁ። ከግለሰቡ ጋር በሚባለው ልክ ግንኙነት የለኝም፣ የሰወርኩትም ንብረት የለም፣ ተማሪ በመሆኔም በዋስትና ወጥቼ ጉዳይን ልከታተል የሚል ጥያቄን አቅርባለች። ሌላኛው በዛሬው ችሎት የቀረቡት ተጠርጣሪ ቸርነት ዳና የተባሉ በድርጅታቸው ዋይቲኦ በኩል ከሜቴክ ከብረታ ብረት ኢንጂነሪንግ ማለት ነው ያልተገባ ጥቅም አግኝተዋል፣ ህጋዊ የድለላ ፈቃድ ሳይኖራቸው ያለ ጨረታ ግዢ እንዲፈጸም አድርገዋል፣ እንደዚሁም ደግሞ ጥራት የሌላቸው የተጓደሉ ትራክተሮች እንዲገባ አድርገዋል የሚል ይሄ በዚህ ጉዳይ ነው የጠረጠርኳቸውና ማስረጃ እንዳሰባስብ ይፈቀድልኝ የሚል ነው ያቀረበው። ሌላኛው ተጠርጣሪ ቸርነት ዳና ደግሞ ትራክተር የማቅረቡን ስራ ከሜቴክ ጋር የሰራሁት ከ4 ዓመት በፊት ነው የሚልና በተገቢው መንገድ የሰራሁት ነው የሚል ነገር አቅርበዋል። ባለቤታቸው ነብሰጡር በመሆናቸውም የሶስት ልጅ አባት በመሆናቸውም ውጭ ሆነው እንዲከራከሩ የዋስትና መብታቸው እንዲፈቀድም ጠይቀዋል። እንግዲህ ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ የፖሊስንም የተጠርጣሪዎቹንም ካዳመጠ በኋላ የቀረበውን የዋስትና ጥያቄ ውድቅ አድርጎታል። ምክንያቱም ፖሊስ የወንጀሉን ውስብስብነት በማስረዳቱ ምክንያት ተጨማሪ የምርመራ ቀጠሮ ፈቅጃለሁኝ ከ14 ቀን በኋላ እንዲመጡ ሲል ተጨማሪ የምርመራ ጊዜውን ፈቅዷል። እንግዲህ ፍርድ ቤቱ ለ10 ቀን ከተያዙበት ጊዜ ጀምሮ ለ10 ቀን ተፈቅዷል። ከ10 ቀን በኋላ ፖሊስ ደረስኩበት ያለውን መረጃ ይዞ እንዲመጣ ሲል በዛሬው ዕለት የነበረውን ችሎት ደምድሟል። መለስካቸው አመሃ ያጠናቀረው ሙሉ ዘገባ ደግሞ ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። እንግዲህ በተጨማሪ ደግሞ ጠቅላይ ሚኒስትር አብይ አህመድ ዛሬ መግለጫ ሰጥተዋል። ወንጀለኞችን የማደንና ለሕግ የማቅረቡ ሂደት እንደሚቀጥል ለሀገር ውስጥ መገናኛ ብዙኃን ከጠቅላይ ሚኒስትሩ ጽህፈት ቤት የተላከው መግለጫ ያሳያል። በዚህ መግለጫም የኢትዮጵያ ሕዝብ በተገኘው አጋጣሚ ሁሉ የፍትህ ጥያቄ ሲያቀርብ ነበር ብለዋል ጠቅላይ ሚኒስትሩ። በአንድ ሀገር ውስጥ የመንግስትን የመኖር የግዴታ ከሚያደርጉት መሰረታዊ ምክንያቶች አንዱ ፍትህን ማረጋገጥ እንደሆነ በዚሁ መግለጫቸው ጠቅሰዋል። ፍትህ የሚረጋገጠው ንጹሐን በኩራት ቀና ብለው በሚሄዱበት፣ ወንጀለኞች ደግሞ የትም በማይደበቁበት ስርዓት ነው ሲሉም ተናግረዋል። ወንጀልና ካንሰር አንድ ናቸው ብለዋል ጠቅላይ ሚኒስትሩ ዛሬ በላኩት መግለጫ። ሁሉም ይጎዳሉ፣ ሁሉም ደግሞ ለወንጀል ያላቸውን ቁርጠኝነት ሊያሳይ ይገባል ሲሉ በዚህ መግለጫቸው ላይ ደምድመዋል። አድማጮች እንግዲህ ሁሉንም ከምሽቱ 3 ሰዓት በሚኖረን ጊዜ ደግሞ በተብራራ ሁኔታ ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ነኝ።
ፖሊስ በቀድሞ የሶማሌ ክልል ፕሬዝዳንት አቶ አብዲ መሐመድ ኡመር የምርመራ መዝገብ በጅምላ ተቀበሩ የተባሉ ከ200 በላይ ግለሰቦችን አስክሬን ለማግኘት ምርመራ እያደረግኩ ነው አለ። ጽዮን ግርማ ዝርዝር አላት።
በሶማሌ ክልል ከተፈጸመው የሰብአዊ መብት ጥሰት ጋር በተያያዘ ተጠርጥረው ቀደም ሲል በቁጥጥር ስር የዋሉት የቀድሞ የሶማሌ ክልል ርዕሰ መስተዳድር የነበሩት አብዲ መሐመድ ኡመር ወይም ደግሞ መሐመድ ኢሌ በሚል ስማቸው የሚታወቁት የምርመራ መዝገብ ላይ ፖሊስ ለምርመራ የሚሆን ተጨማሪ ጊዜ ሲጠይቅ ይቀሩኛል ካላቸው ነገሮች ውስጥ አንዱ በጅምላ ተቀበሩ ያላቸው ከ200 በላይ የሚሆኑ አስክሬኖችን የመለየት ጉዳይ ነው። ፖሊስ ጥቅምት 29 2011 ዓ.ም ተጠርጣሪዎቹን ፍርድ ቤት ሲያቀርብ በኦሮሚያና በሶማሌ ክልሎች አዋሳኝ አካባቢ 200 በላይ የሚሆኑ ግለሰቦች ተገድለው በጅምላ መቀበራቸውን፣ ይህን ድርጊት መፈጸሙን የሚያረጋግጥና የመለየት ስራ መስራት እንደሚቀረው ለፍርድ ቤቱ አስታውቆ ነበር። ይህንን ጉዳይ ለማጣራትና ይህ አስክሬን ተገኝቷል አልተገኘም የሚለውን ለመጠየቅ ወደ ፌዴራል ፖሊስ ወንጀል ምርመራ መምሪያ ምክትል ኮሚሽነር ጀነራል ተኮላ ይፎክሩ ጋር ደውለን ነበር። እርሳቸውም የምርመራ መዝገቡን በአግባቡ ለማየት በሰጡን ጊዜ መሰረት ዛሬ ማምሻውን በድጋሚ አግኝተናቸዋል። የምርመራ መዝገቡን ጠቅሰው እንደሚሉት 200 ሰዎች ተገድለው በጅምላ ተቀብረዋል የሚለው በጥቆማ የመጣና ገና በማስረጃ ያልተረጋገጠ ጉዳይ ነው ይላሉ።
ፖሊስ ምርመራውን ሲያጠራ በተለያዩ አካላት ከተለያዩ ብስብት ጋር ስለሚገናኝ ሽን ያሰባስባል። እዛ ለምርመራ ከተላከው ቡድን እንደዚህ አይነት ጥቆማ እንዳለ ህዝቡ እንደ አይነት ጥቆማ እየሰጠ እንደሆነ ምን ያለ መረጃ አንድ ከሁለት ሶስት ሰዎች ማንሱ ይህን የተባለን ጉዳይ በጥቆማ መልክ ሰጥተዋል። ይህንን ግን ወደ እውነታ ምኑ አይደለም በተጨባጭ ተፈጽሞ አልተፈጸመም ብሎ ጉዳዩን የበለጠ ማረጋገጥና ምርመራም የበለጠ ማጣራት የሚጠይቅ ነው። በጣም ትልቅ ስራ የሚጠይቅ ጉዳይ ነው። ገና የተረጋገጠ ጉዳይ አለ።
ጄኔራል ተኮላ መረጃ የመጣው ድርጊቱ ተፈጽሟል ከሚሉ መረጃ ጠቋሚዎች መሆኑንም ተናግረዋል።
ሰዎች ጠቋሚዎች እንደሚናገሩት ከሆነ ተረሽነዋል፣ ተገለዋል የሚሏቸው ሰዎች ብሔራቸው እዚያው የሶማሌ ተወላጆች ሆነው የኦብነግ ኦጋዴን ብሔራዊ ነጻ አውጪ ግንባር አባል ተብለው የተለዩ ናቸው። ምን ቦታዎች አሉ፣ ሁለት ቦታዎች ጥቆማዎቹ አሉ። ግን ከጥቆማ አለ መረጃ ነው እንጂ ገና ወደ ማስረጃም ማረጋገጥ ሰፊ ስራ ይጠይቃል።
ከዚህ ቀደም በዚሁ መዝገብ ላይ በክልሉ ፖሊስ ሄጎ የተባለ ህገወጥ ቡድን አደራጅተው ማለትም የተጠረጠሩት በዚህ መዝገብ የተከሰሱት አብዲ መሐመድ ኡመር ማለቱ ነው በማደራጀትና በማስታጠቅ ዘርን ሃይማኖትንና ቀለምን መሰረት ያደረገ የጅምላ ጭፍጨፋ ወንጀል ፈጽመዋል በሚል መጠርጠሩን ተናግሮ ነበር። ከዚህ ጋር በተያያዘም ሌላ መቃብር የጅምላ መገኘቱን በተመለከተ ጄኔራል ተኮላን ጠይቄያቸው ነበር። የ50 ሰዎች በጅምላ መቃብር መገኘቱና ይህም በሐምሌው ጥቃት በከተማ ውስጥ ከተለያዩ ብሔር ብሔረሰቦች ጅጅጋ ከተማ በሚኖሩ ላይ ጥቃት ከተፈጸመ በኋላ እነዚህ ሰዎች በሶስት የተለያየ ቦታ ላይ በጅምላ ተቀብረው አስክሬናቸው ተገኝቷል ብለዋል።
በሶስት ቦታ ነው። ከአንድ ቦታ ላይ ብቻ ግን ሌሎች አነሳነት ነው። ሌላ ቦታ ላይ ግን አንድ ቦታ ላይ ወደ 36 ሰው ተገኘበታል።
እንግዲህ ፖሊስ ይህንን የምርመራ መዝገቡን በተመለከተ 200 ሰዎች ተገደሉ የተባለውን አጣርቶ እንዲመጣ ፍርድ ቤቱ ተጨማሪ 14 ቀን ሰጥቶታል። በቅርቡም በዚህ ቀጠሮ ምርመራውን ይዞ እንደሚመጣ ፖሊስ ገልጾልናል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ወደሚቀጥለው ዘገባችን እናልፋለን። የፌዴሬሽን ምክር ቤት በማንነት ዙሪያ እያወጣው ያለው መግለጫ እንደ ተቋም ገለልተኛ ያልሆነና ወገንተኝነት የሚታይበት ነው ሲሉ የወልቃይት ማንነት አስመላሽ ኮሚቴ ሰብሳቢ ኮረኔል ደመቀን ጨምሮ አንዳንድ የወልቃይት ከተማ ነዋሪዎች ገለጹ። አስቴር ምስጋናው ከባህር ዳር ዝርዝር አላት።
የወልቃይት የማንነት ጥያቄ ህጋዊ በሆነ መንገድ መጠየቅ ከጀመርን 3 ዓመት እየሞላን ነው ይላሉ የማንነት አስመላሽ ኮሚቴ ሰብሳቢው ኮሎኔል ደመቀ ዘውዴ። በመሃሉ ግን ስንታሰር ስንሳደድ ቆይተናል። ከ1 ዓመት ከ7 ወር በኋላ ከእስር ተፈተን ጥያቄ ማንሳት ጀመርን። ግን የሚሰጥ መልስም ሆነ የሚወጡት መግለጫዎች ከዘረኝነት የጸዱ አይደሉም ይላሉ ኮሎኔል ደመቀ።
ወልቃይት አማራዎች ነን ብለን ህገ መንግስታዊ የማንነት ጥያቄ ጠይቀናል። እሱን አንቀጽ ጠቅሰን ህግን አስደግፈን ፔቲሽኑ አሟልተን 2007 2008 ጀምረን ጠይቀናል። ሰኔ 4 2010 መግለጫ ሰጡ። የወልቃይት የጠገዴ ማንነት ጥያቄ ህገ መንግስቱን ተከትሎ ያልተጠየቀ በክልሉ አድርጎ ይሁንታ ተሰጥቶት እስካልመጣ ድረስ ተቀባይነት የለውም የሚለው ጻፉ። የጻፉት ደብዳቤ ደግሞ ህጋዊ አይደለም ራሱ በትግራይ አድርጎ አልመጣም ብለው ድጋሜ ሰጡ መግለጫ። የራያ ጥያቄ ጭራሽ ወደ ፌዴሬሽን ምክር ቤትም አልመጣም የሚል መግለጫ ሰጡ። ስለ ወልቃይት ስለ ራያ ጉዳይ የሚቆረቆር ያለ አማራ ነው፣ ትግራይ መቆርቆር ይገባው እየተገባው ግን አማራ የተቆረቆረ ነው የሚለው አስገቡ። ይሄ ራሱ በፌዴሬሽን ስልጣን ሆኖ መነገር የማይገባው ነገር ነው።
ሰሞኑን ደግሞ ከአንድ የሀገር ውስጥ የቴሌቪዥን ጣቢያ ጋር የፌዴሬሽን አፈጉባኤዋ ወይዘሮ ኬሪያ ኢብራሂም ባደረጉት ቃለ ምልልስ የወሰንና የማንነት ጥያቄዎችን ለመመለስ ገለልተኛ የሆነ ኮሚቴ ተቋቁሟል፣ መስፈርቶችም ወጥተዋል ብለዋል። ይህ ደግሞ የእኛን ጥያቄ ውድቅ ለማድረግ ታስቦ የተሰራበት ነው ይላሉ ኮሎኔሉ። ለመሆኑ አፈጉባኤ የሰጡት ቃለ ምልልስ ምንድን ነው ብዬ ወደ ኋላ ተመልሼ ቃለ ምልልሱን አደመጥኩት። ይዘቱም ይሄው ነው።
ወደ ፌዴሬሽን ሲገባ ዝርዝር ነው የሚቀርበው በጽሁፍ ማለት ነው። አንደኛ ከጠቅላላ ህዝብ ከማንነት ጥያቄ ህዝብ 5% ዝርዝር ፊርማ እና የት እንደሚኖሩ ማቅረብ አለበት ይላል ማለት ነው። ከዚህ ማህተምና ፊርማ መኖር አለበት ይላል። ሁለተኛው ደግሞ ያ ግለሰብ ወይም ደግሞ እንደ ቡድን ሆኖ ተወካይ ሆኖ የሚመጡት ከህዝቡ ተወካይ መሆናቸውን የሚያረጋግጥ ማስረጃ ይዘው መምጣት አለባቸው ይላል። እነዚህ ይዞ ከመጡት ወደ አፈ ጉባኤ ይገባል። አፈ ጉባኤ ይህን ፕሮሰስ ያያል። ካየ በኋላ ይህንን ካሟላ ቀጥታ ወደ ቋሚ ኮሚቴ ነው የሚልከው። የህገ መንግስት ትርጉምና ማንነት ጉዳዮች ቋሚ ኮሚቴ አለ። ኮሚቴው አሁን ቼክሊስት እያዘጋጀ ነው። ማን ይምጣ የሚለው ከክልሎች እየተነጋገርን ነው። አሁን ለምሳሌ ከደቡብ ብሔር ብሔረሰቦች ህዝቦች፣ ከኦሮሚያ ክልልም፣ ከዩኒቨርሲቲም እውቅና ያላቸው።
ይህ ደግሞ የእኛን ጥያቄ ውድቅ ለማድረግ ታስቦ የተሰራበት ነው ይላሉ ኮሎኔሉ።
የማንነት ጉዳይ የሚያጣራ ዋቅረናል ሲሉ ሰምተናል። ባቀረቡት የማጣራት መመዘኛዎች ግን እኛ ቅሬታ አለን። አንደኛ እሳቸው ያሉት የህዝብ ኮሚቴ ነው ብለን የምናምነው የምንቀበለው የአካባቢ መስተዳደር ፌርማ ማህተም ያለበት ፍቃድ የተሰጠው ከሆነ፣ ሁለተኛ ደግሞ ከነዋሪ ህዝብ 5% ፒቲሽን ስም ዝርዝር የሰበሰበ ከሆነ የሚል አቅርበዋል። ይህንን እኛ ከፌዴሬሽን ከራሳቸው ደንብ አንጻር አንድ ማህበረሰብ 5000 ፒቲሽን እና ስም ዝርዝር ሰብስቦ የማንነት ጥያቄ ማቅረብ ይችላል ይላል ህጋቸው። በዚህ መሰረት 23000 ፒቲሽን ሰብስበን በተከበሩ አፈጉባኤ ግብረ 2008 አድርገናል። ትክክል ነው፣ ከሚገባ በላይ ነው ብለውናል በወቅቱ። አሁን ሌላ አዲስ ህግ ብሎ ስላወጡ ይህንን እኛ እቃወማለን። ሁለተኛ ደግሞ ማህተም መሰጠት አለበት የሚለው የትግራይ ህወሀት እንዴት ለኛ ማህተም ሊሰጠን ይችላል? እንዴት ሊፈርምልን ይችላል? ትክክለኛ አማራ ምን ብላ ትጠይቁ ነው አይደለም? ማህተምና ፌርማ ፈርሞ እውቅና ሊሰጠን እንድንኖር እንኳ አልፈቀደ። ከወልቃይት ተባረን አሁን ድማቻችን እዚህ ነው ያለን። የደሮችን ራሱ ገለልተኛ ሳይሆን እንዴት ገለልተኛ አጣሪ ኮሚቴ ሊዋቀር ይችላል የሚል እኛ ጥርጣሬን ተቃውሞ ማለት አዲስ ኮሚቴውን አዋቅረዋል። ወልቃይት ትግራይም አይደለም አማራም አይደለም የሚል በራሳቸው ማህተም አድርገው አዋቅረው ሁመራ በክሌን አሳፍረው አዲስ አበባ ኢትዮጵያ ሆቴል አልጋ ይዞ 12 ሰዓት ከሁመራ ተነስቶ 2:30 ግን ፌዴሬሽን ምክር ቤት ገብቶ ጉዳይ ጨርሶ ወጥቷል። ይሄ ወይዘሮ ኬሪያ በራሳቸውን እንደሚመጡ ፕሮግራም አስይዘው ቢሯቸው ከፍተው ጠበቁ። ይህ በህዝብ የተወከለው ኮሚቴ ደግሞ ሳምንት ስመላለስ እያሉ ከቢሮ የለውም አሰኝተዋል።
ታዲያ መስፈርቱ የነበረውን የማንነት አስመላሽ ኮሚቴ በምን መልኩ ይጎደዋል አልኳቸው።
ኮሚቴዎች በህዝብ የተወከሉ ነን ብለው ማህተምና የትግራይ መስተዳደር ያልፈረመበት ማህተም ያልተሰጠው ያልያዘው ከሆነ ፌዴሬሽኑ እውቅና ሰጥቶ ኮሚቴ ነው ብሎ መነጋገር አይችልም ብለው እኮ ተቀጥረውታል። ይሄ ከሆነ ህወሀትን በሚፈልገው አቅጣጫ ራሳቸውን ቀርጸው እየሄድ ነው ያለ
አቶ አበራ ዘነበ የወልቃይት ከተማ ነዋሪ ናቸው። አፈ ጉባኤዋ ይህንን ቃለ ምልልስ ከማድረጋቸው ከሁለት ቀን በፊት 20 አባላት ያሉት አዲስ ኮሚቴ ተቋቁሞ እርሳቸው የተናገሩትን መስፈርት በሙሉ አሟልተው ወደ ፌዴሬሽን ምክር ቤት ይዘው እንደገቡ መረጃ አለን እያሉ ነው።
ወረቀቶች እንዴት እንደተፈረሙ ማስረጃ አለን። እነዛ ማስረጃዎች ምንድን ነው የሚያደርጉ? ከላይኛው ዝም ብሎ ክፍት ወረቀት ይመጣና ከላይኛ ፊርማ የሚል የሚፈርምበት አለ። ከዛ በራሪ በላይ የሚለጠፈው በኋላ ነው የሚለጠፉት። ያው
ፊርማዎች ሰበሰቡና ከላይ ያለው እኔ አበል ነው ብሎ ነው ያስፈርሟቸው። ነበሮቹ ማንም የማይችሉ ሰዎች እጃቸው ነው የሚፈርሙበት ነው። እነሱ ፈርሞ አበል የሚለው እንደዛ አድርገው ወሰዷቸው። ዙሪዎችን ሰባስበው አንዳንድ ሰዎች ደግሞ በጥቅም የተገዙ የአካባቢው ሰዎች የነበሩ ሰዎች ይጠቀሙባቸው ነው።
አንተ በትክክል አይተሃል? ወረቀቱን አይተኸዋል?
በደንብ አሁን ማስረጃም አለን። አሁን በየቀኑ የምንለጥፋቸው ነገር አሉ። 3 ዓመት የሰበሰቡ አሁን በካርቶን ነው ይዙት ሄዱ። እኛ ኮሚቴ እየተሳደደ እነሱ እዛ እዚህ ወልቃይት ውስጥ ሆነው በጭራሽ አውሮፕላን ቲኬት ተቆርጦላቸው ሊሄዱ አይችሉም። በጭራሽ ሰፈራዎች ግን ለምሳሌ ሰፈራ ልንገርሽ፣ ሁመራ 90% እነሱ ናቸው። ማይጠራ 50% ወይ ሽግልል፣ አደባይ፣ በረከት እነሱ መኖር ይችላሉ። ኢትዮጵያውያን ናቸው። እኛ እያልን ያለ ነው ግን ወልቃይት ጠገዴ ተከዜ መልስ አማራ ነው።
በእነዚህና ተያያዥ በሆኑ ጥያቄዎች የፌዴሬሽን አፈ ጉባኤን ወይዘሮ ኬሪያ ኢብራሂምን ለማነጋገር ወደ ቢሮቸው በተደጋጋሚ ብደውልም የኮሚኒኬሽን ዳይሬክተራቸውን ጨምሮ ሌሎች ረዳቶቻቸውን በስልክ ባገኛቸውም አፈ ጉባኤን ግን ማግኘት አልቻልኩም። እንዳገኘኋቸውም የእርሳቸውን መልስ ይዤ የመመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ላደረሰችን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ሴቶች ልጆችን እድሜያቸው 18 ዓመት ሳይደርስ በጋብቻ በማስተሳሰር ባህላዊ ክንውንን ማላዊ ከዓለማችን በማደግ ላይ ከሚገኙ ሀገራት በቀዳሚነት እንድትጠቀስ አድርጓታል። ያለ እድሜ ጋብቻ በተለይም በማላዊ ገጠራማ ክልሎች የተለመደ በመሆኑ ሴቶች መደበኛ ትምህርታቸውን በተገቢው እንዳይከታተሉ እንቅፋት እየሆነባቸው ይገኛል። ባህላዊ ጋብቻውን ተከትሎ ለተዳሪዋ ቤተሰቦች ከባል ቤተሰቦች እንደ ጥሎሽ የሚሰጠው ስጦታ ለማላዊያኑ ከድህነት መውጫ አንዱ መንገድም ነው። ባልደረባችን ላሚርክ ማሺና ከማላዊ ዴንዛ ከምትባል ገጠር ቀበሌ የሚያስተዳድሩ አንዲት ሴት ያለ እድሜ ጋብቻ በመከላከል ዙሪያ የሚያደርጉትን እንቅስቃሴ በተመለከተ ዘግቧል። መስታወት አራጋው ይዘዋለች።
አኒ ኢፋኖ ክፉኛ ይበድላትና ይደበድባት ለነበረው የ21 ዓመቱ ባሏ ያለ ፍላጎቷ ስትዳር
ገና የ16 ዓመት ልጅ ነበረች።
I was forced into marriage because of the problems facing our family.
ቤተሰቤ ችግር ላይ ስለነበር ማግባት የግድ ነበር። ወላጆቼ ቤተሰቡን የሚያስተዳድሩበት በቂ ሀብት አልነበራቸውም። ስለዚህ ትዳር እንድይዝ አስገደዱኝ። በዚያ ጊዜ ገና ልጅ ነበርኩ።
ኢፋኖን ጨምሮ ለመዳር ቀናቸውን ይጠብቁ የነበሩ 3000 አዳጊ ሴቶች በቀበሌዋ የማህበረሰብ መሪ ቴሬሳ ከአጂ ዳማቶ ከመዳር ተርፈዋል። ያለ እድሜያቸው የተዳሩ አዳጊ ሴት ልጆችም ከትዳር እንዲወጡ ተደርገዋል። ቴሬሳ ከአጂ ዳማቶ ያለ እድሜ ጋብቻን የማስቆም እንቅስቃሴ የጀመሩት እንደ አውሮፓውያን አቆጣጠር 2004 ዓ.ም አንዲት የ13 ዓመት አዳጊ ልጅ የወለደችውን ህፃን ታቅፋ ጡት ለማጥባት ስትታገል ከተመለከቱ በኋላ ነበር።
My head was spinning. So I said, "Who is the father of this baby?" Then she pointed out a boy.
ዞረብኝ እና የልጁ አባት ማን ነው ስል ጠየቁ። ልጅቱም ከፊት ለፊቷ ከሚገኝ ሜዳ ላይ እግር ኳስ እየተጫወተ ወደነበረ ወጣት ጠቁማ ሳየችኝ። ልጁን እንዲመጣ ጠራሁት። እንደመጣ "ይቺ ህፃን ያንተ ናት?" ስል ጠየቅኩት። "አዎ የኔ ናት" አለኝ። "እድሜ ስንት ነው?" አልኩት። ከሁለት ሳምንታት በኋላ 14 ዓመት እንደሚሞላው ነገረኝ።
ከአቺን ዳማቶ በዴንዛ ገጠር ቀበሌ በሚሊየን የሚቆጠሩ ሰዎችን በማስተዳደር ላይ ይገኛሉ። የበታች የማህበረሰብ አስተዳዳሪዎችን በማሳመንም ያለ እድሜ ጋብቻ እንዲቆምና አዳጊ ሴት ልጆች ወደ ትምህርት ቤት እንዲገቡ ጫና ፈጥረዋል። በገጠር ቀበሌ የሚኖሩ ጥቂት አዛውንቶች ግን ይህንን የእሳቸውን ሀሳብ ይቃወማሉ። የኖረ ባህላችንን ጠብቀን መቆየት ይገባናል በሚል ከአቺን ዳማቶ ላይ ከፍተኛ ማስፈራሪያም እያደረሱ ይገኛሉ።
So they said, "Oh, you want to die soon?"
እድሜሽ ገና ነው አለቃ፣ መሞት ትፈልጊያለሽ አሉኝ። ልትገሉኝ ከፈለጋችሁ ግደሉኝ፣ የጀመርኩትን እስክጨርስ ግን ትንሽ ታገሱኝ አልኳቸው።
ከአቺን ዳማቶ ያለ እድሜ ጋብቻን እንዲከናወን የፈቀዱ 5 የበታች አለቆችን ከስራ በማባረር ነበር እንቅስቃሴያቸውን አጠንክረው የቀጠሉት። የአንድ መንደር አስተዳዳሪ የሆነው ጋሉ አንጂኒ እድሜያቸው ለትዳር ያልደረሰ ሴት ህጻናት ቤተሰቦቻቸውን $15 ክፍያን በማስከፈል ለትዳር እንዲሰጡ ፈቃድ ይሰጥ ነበር።
ያለ እድሜ ጋብቻን ፈቅድ ነበር፣ ምክንያቱም ስኳር እንኳ የምገዛበት ገንዘብ አልነበረኝምና። ይህን ድርጊቴን የማህበረሰብ መሪዎቹ ይደርሱበታል ብዬ ቀድሜ አላሰብኩም ነበር።
ከአቺን ዳማቶ ከቤተሰብ ሲወርድ ሲዋረድ እሳቸው ጋር የደረሰውን የመሪነት ወንበር እንደ አውሮፓውያን አቆጣጠር ከ2003 ዓመተ ምህረት ጀምሮ ተረክበው በስራ ላይ ይገኛሉ። እኚህ ሴት በኒጎኒ ባህላዊ የስልጣን ርክክብ ዘመን በጣት ከሚቆጠሩት ሴት የማህበረሰብ መሪዎች አንዷ ናቸው። ያለ እድሜ ጋብቻን ባለመደገፋቸው ምክንያት ባህልና ወግን እንደ መጋፋት ተቆጥሮባቸዋል። የማላዊ ወጣቶች ግን የእሳቸውን የለውጥ እንቅስቃሴ
ኩን ራዲዮ ሰገሌ አሜሪካቲ